የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል የተከበራችሁ አድማጮቻችን። ሰላምታችንን ከዋሽንግተን ዲሲ እናቀርባለን። የዕለተ ቅዳሜ ግንቦት 3 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ከዓለም ዙሪያ በተጠናቀሩ ዜናዎች ነው ዝግጅታችንን የምንከፍተው። ባለፈው ሳምንት ቅዳሜ ለዕለቱ አሰናድተናቸው የነበሩ ቅንብሮች በቴክኒክ እክል ምክንያት ሳይተላለፉ ቀርተዋል። ይልቁኑ የቀደመው ሳምንት ዝግጅት ነበር በድጋሜ የቀረበው። ስለተፈጠረው እክል ይቅርታ እንጠይቃለን። ለዕለቱ ያቀናበርነውን ውይይት ለዛሬ ይዘነዋል። በኢትዮጵያ ያለው የሙስና ይዞታና የደቀነው ችግር ክፍል ሁለት ውይይት።
አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስዬ ተሰጠው ሌብነት ይከናወናል የሚለው ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛም ለትግል ያመቸናል።
ሙስና ምንጭ እና መንስኤ ደህንነት ነው። ደህንነት ውጤት ብቻ አይደለም፣ የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ።
የቀደሙት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የስራ አስፈጻሚ አባል አቶ ግርማ ሰይፉ፣ ከተል ያሉት ደግሞ በፍትህ ሚኒስቴር የሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ሕጉ አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። ከዜና በኋላ ውይይቱ ይቀርባል። በቀሪው ጊዜ ደግሞ በሳምንታዊ መዝናኛችሁ የሙዚቃ ቃና እናማሻችኋለን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ወደ ዓለም ዜና እንለፍ። መልካም ምሽት።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ዩናይትድ ስቴትስ ብትቃወምም እስራኤል ጋዛ ላይ ጥቃት ፈጽማለች። የተባበሩት መንግስታት ድርጅት በተጨናነቀው ራፋህ ከተማ እስራኤል ቀጥተኛ የሆነ ጥቃት ከፈጸመች ከፍተኛ የሆነ ጥፋት እንደሚከተል ካስጠነቀቀና ዩናይትድ ስቴትስም የጦር ጥቃት ተቃውሞን በድጋሚ እንዳዲስ ከገለጸች በኋላም እስራኤል ጋዛን ደብድባለች። የአጃንስ ፍራንስ ፕሬስ ጋዜጠኞች እስራኤል የባህር ጠረፍ አካባቢዎችን በማጥቃት የመንግስታቱ ድርጅት የረድኤት ሰራተኞች እንዳያልፉ መንገድ መዝጋቷንና ይህም የእስራኤል ወታደሮች ዓለም አቀፉን ማስጠንቀቂያ ጥሰው ራፋህ ከመግባታቸው ጋር ተደምሮ በሁለቱም መንገዶች በኩል መፈናፈኛ እንዳሳጣቸው ዘግበዋል። በጉጉት ሲጠበቅ የነበረው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አርብ ዕለት ባወጣው ሪፖርት ምንም እንኳን እስራኤል የዋና ወታደራዊ አቅራቢዋ ዩናይትድ ስቴትስን የጦር መሳሪያ አጠቃቀምንና ዓለም አቀፍ ሕጎችን የጣሰች ቢሆንም ነገር ግን የጦር መሳሪያዎቹን ወደ እስራኤል ከመጫን ለማገድ የሚያደርስ በቂ ማስረጃ ዩናይትድ ስቴትስ አላገኘችም ሲል አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ሪፖርቱን ያቀረበው ፕሬዚዳንት ጆ ባይደን እስራኤል የተባበሩት መንግስታት ድርጅት 1.4 ሚሊዮን ሰዎች ተጠልለዋል ብሎ ባስታወቁባት በራፋህ ከተማ ላይ የምታደርገውን ሁለንተናዊ ጥቃት ከቀጠለች የተወሰኑ ቦምቦችና መድፎችን መላክዋን እንደምታቆም ከዛቱ ከሁለት ቀናት በኋላ ነው። የሮማው ሊቀ ጳጳስ አቡነ ፍራንሲስ ጣሊያናውያን ልጅ እንዲወልዱ ግፊት አደረጉ። የሮማው ሊቀ ጳጳስ አቡነ ፍራንሲስ ጣሊያናውያን ልጆች እንዲወልዱ ለማሳሰብ አርብ ዕለት በነበራቸው ዘመቻ ግፊት አድርገዋል። ሊቀ ጳጳስ አቡነ ፍራንሲስ የሀገሪቱ የስነ ህዝብ አወቃቀር ቀውስ የወደፊቱን አደጋ ላይ እየጣለ መሆኑን በማስጠንቀቅ ጣሊያን ቤተሰቦችን ለመርዳት የረዥም ጊዜ ፖሊሲዎችን እንድታወጣ አሳስበዋል። ሊቀ ጳጳስ ፍራንሲስ ከቤተሰብ ደጋፊ ቡድኖች ጋር ባደረጉት አመታዊ ስብሰባም የልደቶች ቁጥር የአንድ ህዝብ ተስፋ የመጀመሪያው አመላካቾች ናቸው ያሉ ሲሆን ህጻናትና ወጣቶች በሌሉበት ሀገር የወደፊት ፍላጎቷና ተስፋዋን ታጣለች ሲሉ ተናግረዋል። የሊቀ ጳጳሱ የአሁኑ ጥሪ ብዙ በኢንዱስትሪ የበለጸጉ ሀገራቶችን ፊት ለፊት የተጋፈጡትን የህዝብ ቁጥር ድርቅ በተለይም ለጣሊያንና ከዛም ባሻገር ላሉ የአውሮፓ ሀገራት ሁሉ የቀረበ የቅርብ ጊዜ ጥያቄ ነው። የጣሊያን የወሊድ መጠን ከዓለም ዝቅተኛዎቹ መካከል አንዱ ሲሆን ላለፉት 15 ዓመታት ያክል እያሽቆለቆለ በመምጣት ባለፈው የጎርጎሮሳውያኑ ዓመት በጣሊያን 379,000 ህጻናት ብቻ በመወለዳቸው ዝቅተኛ ደረጃ ላይ ደርሷል። ይህ የቫቲካን ጠንካራ ድጋፍ የቀኝ ክንፍ መንግስት መሪ የሆኑት የጠቅላይ ሚኒስትሯ ጆርጂያ ሜሎኒ እንደ አውሮፓውያን አቆጣጠር በ2033 ቢያንስ በየዓመቱ ግማሽ ሚሊዮን ህጻናት እንዲወለዱ ለማበረታታት የተጀመረውን ዘመቻ የሚደግፍ ነው። ይህ ጥሪ በጣሊያን የአዛውንቶች ቁጥር መጨመር የተነሳ ምጣኔ ሀብቱ እንዳይወድቅ ለመከላከል አስፈላጊ ነው ሲሉ የስነ ህዝብ ተመራማሪዎች ተናግረዋል። አድማጮች ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩክሬን የምድር ጦር የመሳሪያ አቅርቦት ከመቀበሉ በፊት ሩሲያ በጦር መክፋቷ እንዳትቀጥል ሰግቷል። የዩክሬን የምድር ጦር አዛዥ አርብ ታትሞ በወጣው ቃለ መጠይቃቸው ኪቭ ባጋጠማት የጦር መሳሪያ አቅርቦት መዘግየት ችግር ምክንያት ሞስኮ በሚቀጥሉት 2 ወራት ልታደርገው በምትችላቸው እንቅስቃሴዎች ለ26 ወራት የዘለቀው ጦርነት ወደ ወሳኝ ምዕራፍ እንደሚሸጋገር ይጠበቃል ብለዋል። ጀነራል ኦሌክሳንደር ፓቭሊክ ለዘኢኮኖሚስት መጽሔት እንደተናገሩት በአንድ ወይም በሁለት ወር ጊዜ ውስጥ በቂ የጦር መሳሪያዎችን ካልተቀበልን ሩሲያ ሁኔታው በራሷ ላይ እንደሚብስባት ታውቃለች ብለዋል። በፕሬዝዳንት ጆ ባይደን ለዩክሬን እንዲሰጥ የተጠየቀው የጦር መሳሪያ እርዳታ ጥያቄ በኮንግረስ ውስጥ በተነሳ አለመግባባት በመያዙ አሜሪካ ለዩክሬን የምታደርጋቸው የጦር መሳሪያ አቅርቦት ለወራት ቀንሷል። ይህ ውሳኔ ተላለፈው ባለፈው ወር መጨረሻ ላይ ነበር። ፕሬዝዳንት ቮልዲሚር ዘለንስኪ አርብ ዕለት እንደተናገሩት ዩክሬን አሁንም ወደፊት ቁልፍ የሆኑ የጦር መሳሪያ አቅርቦት በየጊዜው ያስፈልጋታል ብለዋል። ዘኢኮኖሚስት መጽሔት ጀነራል ፓብሊክ ሞስኮ በምስራቅ ዩክሬን በሉሃንስክና በዶነስክ ክልሎች የምታደርጋቸውን አዝጋሚ ግስጋሴ ላይ ትኩረቷን አድርጋ ትቀጥላለች ማለታቸውን ዘግቧል። በሌላ በኩል ዩክሬን ተጨማሪ የአየር መከላከያ ትፈልጋለች እንዲሁም ደግሞ MF-16 ተዋጊ ጄቶች ሲደርሱ ተጨማሪ ድጋፍ ይሆናታል ብሏል። ጀነራሉ አክለውም ሩሲያ ከሁሉ የሚመቻትን አማራጭ ከመጠቀማ በፊት በሁሉም መስመሮች በኩል ያለንን መረጋጋት ትፈትሻለች ብለዋል። በመጨረሻም የመንግስታቱ ድርጅት በአፍጋኒስታን በጎርፍ አደጋ 300 ሰዎች መሞታቸውን አስታወቀ። የተባበሩት መንግስታት ድርጅትና የታሊባን ባለስልጣናት በአፍጋኒስታን ሰሜናዊ ባግላን ግዛት በጣለው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር ቢያንስ 300 መድረሱን ቅዳሜ ዕለት አስታወቁ። ባለፉት ጥቂት ሳምንታት በጣለው ያልተለመደ ከባድ ዝናብ ምክንያት ከደረሳቸው ጉዳቶች ይህ ጎርፍ አንዱ ነው ያለው የመንግስታቱ ድርጅት የዓለም የምግብ መርሃ ግብር የጎርፍ አደጋው ከ1000 ሰው በላይ መኖሪያ ቤቶችን አውድሟል ሲልም ገልጿል። አንድ ከፍተኛ የታሊባን ባለስልጣን በማህበራዊ መገናኛ ብዙሃን ባስተላለፉት የቪዲዮ መልእክት አርብ በደረሰው አደጋ ቢያንስ 100 ሰዎች ባግላን ነሐሪም በተባለ አውራጃ መሞታቸውን ተናግረዋል። ጉላም ራሶል ቃኒ የሟቾች ቁጥር ሊጨምር እንደሚችል ገልጸው በአካባቢው ለመዳን የሚደረገውን ጥረት ለማገዝ ወታደራዊ ሄሊኮፕተሮች ወደ አካባቢው ደርሰዋል ብለዋል። አድማጮች ለምሽት ያዝነላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ዓለም ዜናዎቹን አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈውን የቅዳሜ ግንቦት 3 2016 ዓመተ ምህረት ፕሮግራማችንን ነው እያደመጣችሁ ያላችሁት። ዝግጅታችንን በዌብሳይታችን amharic.voanews.com ላይ በቀጥታ ለማድመጥ ትችላላችሁ። ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ክፍል 2 ውይይት ቀጥሎ ይቀርባል። በኢትዮጵያ የሚፈጸሙ የሙስና ወንጀሎች እየጨመሩ መምጣታቸውን ትራንስፓረንሲ የተባለው ዓለም አቀፍ ተቋም በቅርቡ ባወጣው ሪፖርት ይፋ አድርጓል። ይህንን ሪፖርት መነሻ በማድረግ ባለፈው ሳምንት 3 እንግዶችን ጋብዘን አወያይተን ነበር። ተወያዮቹ የትራንስፓረንሲ ኢትዮጵያ ዋና ዳይሬክተር አቶ ሳሙኤል ካሳሁን፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ስራ አስፈጻሚ አባል አቶ ግርማ ሰይፉና በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ሕግ አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። ሳምንት በቀረበው በክፍል 1 ውይይት ሙስና ለህብረተሰቡ አገልግሎት በሚሰጡ የመንግስት ተቋማት እየጨመረ መምጣቱን ተወያዮቹ አስረጅ እየጠቀሱ ተወያይተዋል። ያነጋግራቸው አስማማው አየነው ሲሆን ክፍል 2 ቀጥሎ ይቀርባል።
አቶ ገብረ እግዚአብሔር፣ በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው ዋናን ተጠያቂነቱን በተመለከተ የህግ ጉዳይ የሚሰራውና አለ ወይ ተጠያቂነቱን? ቅድም አቶ ግርማ የሚያነሷቸው ሐሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሐሳብ እንስማ። አቶ ገብረ እግዚአብሔር
መሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሐሳቦች አፕሪሼት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና ሙስና ፈጽሞ መከላከል አይቻልም ወይ ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም ወንጀል እንዳጠቃላይ ማስቆም አይቻልም መከላከል ይቻላል የመከላከል ደረጃው ስንመዝን በምን ደረጃ ነው መከላከል የምንችለው የሚለው ያው ራሱ ይቻለ አንድ ጉዳይ ሆኖ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ ሙስና ደግሞ የወንጀል አንድ አካል እስከሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል ከዚህ አንፃር ጥሩ ስራ ተሰርቷል ማለት ተፈልጎ ነው ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል ቀደም እንደገለጽኩት ከትንሽ ባይቀበል የመታወቂያ ለማውጣት ጀምሮ በተለያዩ የፍትህ አካላት ጨምሮ እኔ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለም ማለት አንችልም አለ ግን ሙስና ተፈጽሟል ተብሎ ምርመራ ተጀምሮ ያስቆም ነው ከተጠያቂነቱ ያዳነው ሰው አለ ቢያል ወስድ ምን እንደ ግል በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር ለምሳሌ ባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ ወደ 1.8 ቢሊዮን ገንዘብ የተጨበረበረበት ሁኔታ ነበር ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከቶፕ ሌቭል ማኔጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፈበት ወንጀል የምን ግኝት ተገኝቶ ነበር የዛሬ 2 ዓመት ለምሳሌ እኔ ጣራ ካል ስለነበርኩኝ የጥናት አባል ስለነበርኩኝ ከዛ ችግሮቻችን ምንድነው የሙስና ወንጀል በመከላከል ረገድ ምንድነው ችግር የሆነብን የሚለው ፍርድ ቤቶችን አቃቤ ህግን ፖሊስን ያካተተ አንድ ጥናት ማከናወንን ነበር በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው ቀደም የገለጽኳቸው ህጎች አሉ ዓለም አቀፍና ብሔራዊ ህጎች አሉ በእነዛ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ ይሄ በአፈጻጸም ነው ለምሳሌ አቃቢ ህግ ክስ ይመሰርታል ይከራከራል በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው በዚህ ሁኔታ ያው ቀደም የጠቀስኩት አዋጅ ቁጥር 881 ላይ የተቀመጡ የወንጀል ዝርዝሮች እና ቅጣቶች ሙሉ በሙሉ ያለመተግበር ክፍተቶች መኖራቸው ጥናታችንም አሳይቷል ማለት ነውና
ምንድነው መነሻ ምክንያታቸው ማለት እንደዚህ አይነት ለተገቢው ቅጣት እንዳያገኙ ያደረጋቸው በዛው ሳኔ ውስጥ እርሶ እንደገለጹልን እንደዚህ አይነት ሳኔ ሊወሰን ያደረገው እናንተ የተራጀ ማስረጃ ባልማግኘታችሁ ምክንያት ነው ወይስ ቅድም ያነሳሁት አይነት ፖለቲካዊ ተጽዕኖዎች መኖራቸው ምንድነው ምክንያቱ አስተማሪ ቅድም አቶ ግርማም አስተማሪ የሆኑ ቅጣቶችን አልተመለከተንም የሚል ሐሳብ ማንስተው ስለነበረ ነው
ብዙ አሁን እዚህ ባዋራቸው ምናልባት ቴክኒካል የሆኑ ነገሮችን ስለሚኖሩ ከሚል ነው ለምሳሌ ወንጀል ፈጽመው የሚደበቁ ፖሊስ በአግባብ ፈልጎ ወደ ፍርድ ቤት ያለማቅረብ ከቀረቡም ፍርድ ቤት በተለያዩ ምክንያቶች ቴክኒካል የሆኑ ነገሮች ስለሆኑ ነው አክቹዋሊ ሙስና ለምሳሌ ሙስና ተብሎ ለብቻው ከወንጀል ህጉ ተነጥሎ ሲወጣ ልዩ ህግ ተደርጎ ሲወጣ አንደኛ የሙስና ወንጀል ባህሪው አደገኛ ውስብስብ ቅድም አቶ ሳሙኤል ሲገልጹት እንደነበረው አቶ ግርማም ሲገልጹት እንደነበረው በማህበረሰቡ በህዝብ በሀገር ላይም ከባድ አደጋ ሊያስከትል የሚችል እንደመሆኑ መጠን ራሱ በቻለ አዋጅ የሚመጥን ቅጣት አጥፊዎችን የሚመጥን ቅጣት የያዘ መውጣት አለበት ተብሎ ለብቻው የወጣ ህግ ነው ነገር ግን በዚህ አነስ ያለች የዳሳ ጥናት በምንሰራበት ጊዜ እነዚህ ሙስና ወንጀሎች በወንጀል ህጉ ላይ ከተቀመጡ ቅጣቶች የተለየ ቅጣት እንደማይሰጥ አግባብነት የሌላቸው ማቅለያዎች ገደቦች በመኖራቸው እንዲሁም ደግሞ ወንጀለኞች ፖሊስ በማቅረብ ረገድ ደግሞ ክፍተት መኖሩ ያው አክቹዋሊ የፖሊስ ክፍተት ብቻ ሳይሆን ከአጣዩ ጋር ተጠናዊቶ በመስራትም ረገድ እንደዚህ አይነት ያፋጽን ችግሮች በመኖራቸው የሙስና ወንጀል በሚፈለገው ልክ ተከላክለናል ማለት ይቻል አይመስለኝም እኔ ሼር ማድርገው ሀሳብ ነው
አቶ ሳሙኤል ወደርሶ ልምጣና ቀደም ተጠያቂነቱ ላይ ሐሳብ ለማንሳት የፈለጉ ይመስለኛል በኋላ ይመጣልን ብዬ ነው አቶ ገብረ እግዚአብሔር ካነሱት አንጻር ከተጠያቂነት አንጻር እርሶ የሚሉን ነገር ካለ በሙስና ተጠያቂነት በተመለከተ አቶ ሳሙኤል ሰማውታል አቶ ሳሙኤል
አዎ ሰማኛለሁ
ከተጠያቂነት ጋር በተያያዘ አቶ ገብረ እግዚአብሔር አሁን የሰጡት ሐሳብ አለ ቀደም ሲል አቶ ግርማ የሰጡት ሐሳብ አለና ተጠያቂነትን በተመለከተ የርሶ ድምጽ ለኛ ይስማና የኔ ድምጽ አይሰማውም?
ይስማኛል።
አይ የኔ ድምጽ ይስማውም
አይደለም።
ያቶ ሳሙኤል ስልክ ትንሽ የሚያስቸግር ስለሆነብን ነው። ውይይታችን መቀጠላችን ይሻላል የሚሆን አቶ ሳሙኤል በገው በሰዓት ስለርሳቸው ጋር እናነሳን የሚሆነው አቶ ግርማ እርሶ በሚያነሱልኝ ጉዳዮች ሐሳቦችን ያነሳን እንምጣ። ተጠያቂነቱ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለ ወደሱን ሐሳብ መስጠት ይችላሉ። ነገር ግን ሐሳብ እንድሰጡበት የፈለኩት መንግስት 7 አባላት ያሉት የጸረ ሙስና ብሔራዊ ኮሚቴ ማቋቋሙን አስታውቆ ነበር እንደሚያውቁት ዳር 8 2015 ዓ.ም ተመረጠ። ከዛ በኋላም አንድ ግምገማ የተደረገበት ሁኔታ እንደነበር አስታውሳለሁ። ከዛ ውጪ ሙስና የሀገሪቱ ብሔራዊ ደህንነት ስጋት መሆኑን በዛው ወቅት ጠቅላይ ሚኒስትሩ ብሔራዊ ኮሚቴውን ባሳወቁበት ጊዜ ገልጸው ነበርና የዚህ አይነት በጸረ ሙስና ብሔራዊ ኮሚቴው በርግጥ ችግሩን ለመቅረፍ የሚያስችል መንገዶች ይዷል ወይ? በሱ ጉዳይ ላይ ያለው ታሳብ ምንድነው?
አይ ቲንክ ብሔራዊ ኮሚቴም ከዛ ደግሞ በየክልሉምና ከተማ መስተዳድሮቹ ተመሳሳይነት ያላቸው አደረጃጀቶች ተመስርተዋል። እነዛ አደረጃጀቶች በሚጠበቅባቸው ሌቭል ለምሳሌ ያንን አደረጃጀት እንዴት ነው የተረዳው? የጸረ ሙስና ኮሚሽኑ በቂ የሆነ የፖለቲካ ድጋፍ አግኝቶ ሙስናን ለመከላከል የሚችልበት እድል ቢፈጠርለት ተብሎ የተዋቀረ ይመስለኛል። ግን በዛ ልክ የጸረ ሙስና ትግሉ ትምህርታዊ በሆነ መንገድ አሉ የሚባሉትን ችግሮች ሊቀርፍ በሚሄድበት መጠን ይሄዷል የሚል አረዳድ የለኝም። ህብረተሰቡ ያረዳድ የለውም። እኔ አሁን የኔን አይደለም እኔ አሁን እኔ በግሌ እኔ ምንም የምሆነው ነገር የለም። ግን ህብረተሰቡ መከላከሉ ላይ ከዛም ደግሞ መከላከሉን አልፎ ወንጀል ላይ የተሳተፉ ሰዎችን ተጠያቂ ከማድረግ አንጻር ተገቢ ያህል ተሄዷል ብለን ብንጠየቅ እኔ አሁን መቼም አቶ ገብረ እግዚአብሔር ከፋይሉ ጋር ስለሚኖሩ አንድ ሁለት ብለው በቃላቸው የተወሰነ ፋይል ሊነግሩን ይችላል። ህብረተሰቡ ግን ወጣ ብለህ እስኪ በቅርቡ በሙስና ተከሶ የተጠየቀ የምታውቀው ባለስልጣን አለ ብለህ ብትል አንድም ሰው እሱን ጠርቶ ሊነግር አይችልም። ምክንያቱም የለማ ዜና አይደለም። ሰዎች ከዚህ አይነት ነገር ትምህርት እየወሰዱ አይደለም። በግዴ ባለስልጣን ተይዞ መታሰር አለበት ማለት አይደለም። ግን ወይም ደግሞ ክሊን መሆናችን እንትን መደረግ አለበት። እና በተለይ ሙስና ፐርሰፕሽን ነው ብለን እንትን የምንል ከሆነ ከእንደዚህ አይነት ነገር ነፃ የሆነ ህብረተሰብን መሰረታለን ብለን የምንል ከሆነ ንጹህ ነው የሚለውን ነገር ነው። እስኪ ሰዎች አሉ የተቀየሩ ተቋማት አሉ። በነገራችን ላይ ለምሳሌ ቅድም ቀበሌ ምናምን ሲባል የለም አዲስ አበባ ላይ ለምሳሌ ቀበሌ የለም ወረዳ ነው ያለው። አዲስ አበባ ላይ አሁን መታወቂያ ለማግኘት ሙስና ሱስ የሌለበት ሰው ሙስና መስጠት የለበትም። መብቱን በአግባቡ ማግኘት መታወቂያ ማግኘት መብት ነው። ግን አሁን ከመታወቂያ ጋር ተያይዞ የሚነሱት ችግሮች ወደ አዲስ አበባ የሚፈልሰው ህዝብ በሙሉ የአዲስ አበባ መታወቂያ ማግኘት ይፈልጋል። ስለዚህ ይሄንን እንደ ችግር ቢያነሱት ሙስና ነው ብለን ልንወስደው አንችልም። ግን የአዲስ አበባ ነዋሪ የሆነ አዲስ አበባ ውስጥ ተወልዶ አድጎ እድሜው 18 ዓመት የሞላ ሰው ያለምንም ቢሮክራሲ መታወቂያ የሚያገኝበት አለ። ለውጥ የተደረገባቸው ቦታዎች አሉ። እኔ ቢሮ ብትመጣ አገልግሎት በአዴቃ አግኝተህ ትወጣለህ። ግን እነዚህ ሁለት ሶስት ቦታዎች ላይ ያሉትን ነገሮች አስፍቶ ህብረተሰቡ የፈለገበት ቦታ ሲሄድ አገልግሎቱን በተቀላጠፈ ሁኔታ አግኝቶ ይሄዳል ወይ አይመላለስም ወይ? እኔ የምለው ምንድን ነው እንደውም ከተማ ውስጥ የምናየው የትራፊክ መጨናነቅ አብዛኛውን የመንግስት ተቋማት ዛሬና ነገና ተያሉ የሚያመላልሶቸው ዜጎች ናቸው ብዬ ነው የማምነው።
አቶ ሳሙኤልን ለበዚህ ስልክ ላይ ለማካተት ጥረት እያደረኩኝ ነበር መልሰው ሐሳባቸውን መግባት ከቻሉ በሚል ነበር። በዚህ ጉዳይ ላይ አንዱ የኮሚቴው አባል የነበረው የፍትህ ሚኒስቴር እንደነበር አቃለሁኝና ምናልባት አቶ ገብረ እግዚአብሔር በርግጥ እርሶ ከሙስና ወንጀል ተጠያቂነቱ ጋር በተያያዘ ባለ ዳይሬክቶሬት ውስጥ ነው የሚሰሩት ይህ ጉዳይ ቀጥታ ላይ መለከቶ ይችላል። ግን ከዚህ በብሔራዊ ኮሚቴ በማቋቋም ችግሩን ለመፍታት የሄደበትን ርቀት ላይ የሚሰጡን ሐሳብ ካለ።
ያ ብሔራዊ ኮሚቴ የተቋቋመበት ዋና ምክንያት ሙስና ምናልባት ወደ ከፋ ደረጃ ሄዶ የሀገሪቷ ችግር የሀገሪቷ አደጋ እንዳይሆን ማስቆም መከላከል ይቻላል ከሚል አንጻር የተቋቋመ ነው። በአጋጣሚ ሆኖ ከምርመራ ውስጥም 5 የምርመራ ቡድኖች ነበሩና አንድ ቡድን ምርመራው የነበርኩ እኔ ነበር። የፋይናንስ የሚፈጸሙ ወንጀሎች እንደ አመት አካባቢ በሱ ስንሰራ ቆይተን በኋላ መዝገቦቹም አጠቃላይ ምርመራም ወደ መደበኛ ስራ አንድ ማድረግ ይቻላል ስለተባለ በዛው ያው ተጠያቂነት ማረጋገጥ ሂደቱ ቀጥሏል ማለት ነው። ሶሱ ራሱ የፈጠረው ንቅናቄ በጣም ጥሩ ነበር ብዬ ነው የምወስደው። ወንጀል ፈጻሚዎች ብዙ ተጠርጣሪዎች ወደ ህግ ማቅረብ ተችሏል። በዛው ልክም ተገቢ ቅጣትም እንዲያገኙ ተደርጓል። በተለይም ከ
ለሴንሲቲቭ ከምንላቸው ተቋማት ጋር ተያይዞ የሚፈጸሙ ወንጀሎች ከኢሚግሬሽን እና ዜግነት አገልግሎት ጋር ተያይዞ፣ ከባንኮች ጋር ተያይዞ፣ እንዲሁም ከመሬት ጋርም ተያይዞ ትኩረት የተደረገባቸው አካባቢዎች ነበሩ። እነሱም በተገቢ ሁኔታ በቂ ነው ባይባልም ግን ባለን አቅም መርማሪም ቃቤ ግን ፍርድ ቤትም ባላቸው አቅም ከጥያቄያት ለማረጋገጥ የተሻለ ሂደት ተችሏል እያስባለሁኝ። እስካሁንም ክርክራቸው የቀጠለ ተከሳሾች አሉ። ስለዚህ እኔ በዚህ ጉዳይ ያው ቅድም አቶ ግርማ እንደጠቀሱት ያው ኬዞች መጥቀስ ባልችልም ግን ደግሞ ያው ምስራበት ዳይሬክቶሬት እንደመሆኑ መጠን ያው ብዙ ተጠያቂነቶችን ማረጋገጥ ይችላል ብዬ ነው ማለት። ከነ ድክመቱ ከነ ጉድለቱ ባልኩት ወንጀል ፈጽሞ የሚደበቁ ተጠርጣሪዎች ይኖራሉ፣ ክስ በሌለበት የሚከናወንባቸው ይኖራሉ። ክርክሩ በትክክል ወንጀል ፈጻሚዎች ይዘክ ተከታትለው ወደ ማረሚያ ቤት ልከህ የእጃቸው እንዲያገኝ በማድረግ ረገድ አሁን ድክመቶች አሉ ቢያስባሉኝ፣ እንዳጠቃላይ ግን ተጠያቂነት በማረጋገጥ ረገድ ብዙ ርቀት እየተከደ ነው ቢያስባሉኝ። ቅድምም ራስ እንደ ጥያቄ መነሻ አድርገህ እንደተገለገልክበት የብሔራዊ ኮሚቴ የተባለው ራሱ ሙስናን ለመታገል አስፈላጊ ሆኖ ስላገኘ ምናልባትም መደበኛ የተባሉ የሙስና መታገያ ተቋማት እገዛ ድጋፍ ያስፈልጋቸዋል በሚል እሱ መቋቋሙ በተወሰነ ጊዜም ቢሆን የተሻለ ስራ መስራቱ ነው ያለኝ ግንዛቤ ማለት ነው።
ሙስና መዋቅራዊ ችግር ነው የሚሉ አሉ። ይሄ ስቴት ካፕቸር በሚል የሚነሳውን አይነት መንግስታዊ መዋቅርን ይዟል ኢትዮጵያ ውስጥ የሚሉ አሉ። መንግስት ደግሞ የብሔራዊ ደህንነት ስጋት ነው ከሚል ውጪ በዚህ ደረጃ የሚፈረጀው አይነት የሚፈረጀው የሚቀበልበት መንገድ እስካሁን አላየንም። እና በኢትዮጵያ ውስጥ ቅድም ስናነሳቸው ከነበሩ አንጻር ችግሩ በዛ መንገድ አለ ማለት እንችላለን? እንዴት ነው የምንገልጸው የሙስናውን ደረጃ? አቶ ግርማ
እንግዲህ የሚታፈሱ ሀሳቦች አሉ፣ ጥናት መመለስ ያለባቸው ነገሮች አሉ። አሁን አቶ ገብረ እግዚአብሔር ቅድም ሲያነሳው እንደነበረው ለምሳሌ ብሔራዊ ኮሚቴው ሲቋቋም የሕልውና አደጋ ነው ሙስና ተብሎ ነው ብሔራዊ ኮሚቴ ተቋቁሞ ትግሉ በከፍተኛ ፖለቲካ አመራር ጭምር መመራት አለበት ተብሎ ነው። አንድ ቅድም እንደነገርኳችሁ በተደጋጋሚ ደግሞ ጠቅላይ ሚኒስትሩ የሚያነሱት ስቴት ካፕቸርድ የሆነ የሙስና እንትን የለብንም እያሉ ነው። እኔ እንደዚህ አይነት ክሊራንሶች ይመቹኛል። ለምሳሌ የለብኝም እንደዚህ አይነት ነገር ብሎ ሲባል አይ አለባችሁ ብሎ የሚመለከተው የጥናት አካል ቅድም እንዳነሳሁት እንደነ ሳሙኤል አይነቶቹ ወይም ደግሞ የጸረ ሙስና ተቋሙ አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስዬ ተሰጠው ሌብነት ይከናወናል የሚለው ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛም ለትግል ያመቸናል። አሁን ግን እኛ ልናጠና አንችልም፣ መገመት ነው የምንችለው። ግን ህዝቡ የሚያሰማው ሮሮ መዋቅራዊ ከሚለው ይልቅ የእናትን መቀነት የሚያስፈታ አይነት ጉዳዮች አሉ። ለምሳሌ ደንብ ማስከበር ሄደህ ህገወጥ ግንባታዎች በከተማ ውስጥ ሲከናወኑ ዝም ይባላል። ደግሞ ህጋዊ የሆነ ቤትህን ደግሞ ቀለም ቀባለው ብለህ ስትሄድ ደግሞ አቆም የሚልህ የህግ አካል ይመጣብሃል። እንደዚህ አይነት ምን አነስተኛ ናቸው ልንላቸው የምንችለው ከቮሊዩም አንጻር ሊሆን ይችላል። ግን እነዚህ አነስተኛ የምንላቸው ግን ህብረተሰቡን መሬት ውስጥ በመክተት ህብረተሰቡ የተረጋጋ ህይወት እንዳይመራ ምናልባትም ደግሞ እሱም ደግሞ በሌላ መንገድ ይህንኑ የሚያስመልስበት በሌላ የሙስና ዙሪያ ጥምጥም ውስጥ የምንገባበት ሁኔታዎች ይታያሉ። ሶ አገልግሎት አሰጣጥን በተመለከተ የሚከሰቱ ችግሮችን በደንብ ለይቶ መፍትሄ መፈለግ ያስፈልጋል። ይሄ የጸረ ሙስና ኮሚሽን አንደኛ ተግባሩ ህብረተሰቡ ከዚህ ጋር እንትን አድርጎ እምቢኝ የሚልና እጮሃለሁ መብቴን አልገዛም የሚል ህብረተሰብ የመፍጠር ስራ ትልቁ ስራቸው ነው የጸረ ሙስና ተቋሞች። ከዛ ያለፉት ናቸው እንግዲህ በአቃቢ ህግ ተከሰው ወደ ወንጀል የሚቀርቡት። ስለዚህ እኔ ጥናት የሚፈልግ ነገር አለው። ጥናት የሚፈልገው ደግሞ ከፍተኛ የፖለቲካ ኃላፊዎች የተደራጀ ሙስና የለብንም እያሉ በአደባባይ እየተናገሩ ባለበት ጊዜ ውስጥ አለ ደግሞ አስጠንቶ ማቅረብ ይኖርበታል። ዩኒቨርሲቲዎች ሊሆኑ ይችላሉ፣ ሌሎች ተቋሞች ሊሆኑ ይችላሉ። ያንን ውጤት ተጠቅመን ነው እንግዲህ እኛ አይ አለባችሁ ብለን እንትን እናደርጋለን። ከዛ ውጭ ግን ያው በኢትዮጵያ ውስጥ እንደተለመደው የፖለቲካ ስንክሳ ገዥም ፓርቲ እጅ የጠቆሙ ሌባ ሌባ ማለት እሱ በኢዜማ መነጽር ብዙ የሚያስኬድ አይደለም። እኛ እንደውም ሙስና ሲባል በተቃዋሚ ፖለቲካ ፓርቲዎች ጭምር ነው ያለው ብለን እናምናለን። ለምሳሌ ፖለቲካ ፓርቲዎች ሙስናን እንዲታገሉ አንደኛው የትግል መስካቸው አድርገው እንዲይዙት እናምናለን። ነገር ግን ብሔራዊ ምርጫ ቦርድ ለፓርቲዎች የሚሰጠውን ገንዘብ በተጨበረበረ ማስረጃ የሚወስዱ የፖለቲካ ፓርቲዎች አሉ። እነዚህ የፖለቲካ ፓርቲዎች አያርግና ስልጣን ቢይዙ አገር ይሸጣሉ። ይሄ በግልጽ በአደባባይ መነገር ያለበት መወገድ ያለበት ሙስና ነው። እና እነዚህ አይነት የፖለቲካ ፓርቲዎች ሙስናን ይከላከላሉ ብሎ ማለት ድመትን ወተት ማስጠበቅ ነው። በጣም ግልጽ ለመሆን የሌላቸው የአካል ጉዳተኛ መጠን፣ የሌላቸው የሴት አባላት ቁጥር መረጃ ለምርጫ ቦርድ እየሰጡ የፓርቲ ድጋፍ የሚወስዱ የፖለቲካ ፓርቲዎች ያሉበት ሀገር ነው። ስለዚህ የኢትዮጵያን የሙስና ትግል የፖለቲካ ፓርቲዎች ግንባር ቀደምነት ይመሩታል የሚል ሐሳብ ያለው ሰው ካለ ስህተት ነው።
ምናልባት አቶ ገብረ እግዚአብሔር በዚህ ጉዳይ ላይ የሚሉ ይናገራሉ?
አቶ ግርማ ደጋግሞ ከተናገሩት ጋር መስማማው ጥናት ያስፈልገዋል በሚለው ነጥብ ላይ ነው። እዚህ ላይ ግን ያው ሐሳብ ሰጥቼ ማለት የምፈልገው ደግሞ እንደ ግለሰብ ስርዓታዊ ሙስና ወይም ደግሞ ሴት ካፕቸር የሚለው አይነት ሙስና በሀገራችን እኔ እንደ ግለሰብ አለ ብዬ አላምንም። የለም ስርዓታዊ የሙስና ወንጀል ማለት በጣም ከባድ ሙስና ወንጀል እኮ ነው። ቶታሊ የሀገር ህልውና ራሱ ጥርጣሬ ውስጥ የሚከት የህዝብ ህልውና ራሱ አደጋ ውስጥ የሚከት ጥቂት ቡድኖች ከከፍተኛ የመንግስት ባለስልጣናት ጋር በጥቅም በመፋጠር በባለሀብቶች በነጋዴዎች ቁጥጥር ስር የሚወድቅበት ነው። ስርዓታዊ ሙስና ምንድነው? ዝም ብለውን በግርድፉ ስንገልጸው የመንግስት አካላት የሚባሉ ቆጣጠራቸው በሀገሪቷ የህዝብ ተወካዮች ምክር ቤት የምንለው ሳይሆን ባለሀብቶች፣ ጥቂት ነጋዴዎች፣ ኢንቨስተሮች የሚቆጣጠሩበት ሁኔታ ያለበት ነው። ይሄ ሙስና ወንጀል ማለት ነው። ከዚህ አንጻር ስርዓታዊ ሙስና አለ ማለት ደፍሬ መናገር የምችለው አይቻልም። የለም ስርዓታዊ ሙስና የሚባለው የለም በሀገራችን። አሁን ከሰጠሁት ዴፊኒሽን በተለይ ቶታሊ የሀገሪቷ ፖሊሲዎች ነው የሚሸጡበት ይሄ ሙስና አይነት ማለት ነው። በምትኩም እነዚህ የመንግስት ባለስልጣናት የምንላቸው ከፍተኛ የሆነ ገንዘብ ነው የሚቀበሉበት፣ የህዝብ ጥቅም የሚባለው ነገር የሚያስቀድሙበት፣ ራሳቸው ባለሀብቶች ቁጥጥር ስር ሆኖ ሀገር የሚሸጡበት አይነት ሙስና ነው ይሄ። ከዚህ አንጻር ስቴት ካፕቸር የሚባለው ነገር በሀገራችን የለም ብዬ እንደ ግለሰብ እንደ ህግ ባለሙያ መናገር ይችላል ወይ ማለት ነው። እነዚህ በጣም ይሄ መቀነት የሚያስፈቱ አይነት ሙስናዎች አሉ የተባሉ ዴፊኒትሊ እስማማለሁ ማለት ነው። ቅድም ገልጬዋለሁ በተለያዩ ተቋማት መታወቂያ ሰጪ ያለው ይሄ ወረዳ ያሉት ቅድም ከእሱም ጋር ከተለያዩ ሌሎች አገልግሎት ሰጪ ተቋማት ኢሚግሬሽን ብንሄድ ለምሳሌ ፓስፖርት ለማውጣት የሚከናወኑ የጉቦ መስጠትና መቀበል ወንጀሎች ያው እንግዲህ እኛም በምርመራ ያረጋገጥ ነው ምለው ገና በእርግጥ ኬዙ ፔንዲንግ ነው እና በሱ ከእሱ ጋር ተያይዞ ባልናገር የተሻለ ስለሆነ አልፈዋለሁ። ዝሮ ዝሮ ግን አሉ አነስተኛ የምንላቸው የእናቶች መቀበል የድሀ ማህበረሰቡን በድህነት ላይ ሌላ ተጨማሪ ስቃይ የሚጨምሩ ችግሮች እንዳሉ እገነዘባለሁ እኔ በግሌ ማለት ነው። ዞሮ ዞሮ ግን በሀገራችን ያለው የሙስና አይነት ምንድን ነው? እንዴት መከላከል እንችላለን? መፍትሄውስ ምንድን ነው? ተጠያቂነት እንዴት ከዚህ በበለጠ ማረጋገጥ ይቻላል የሚለው ሀገር አቀፍ ይዘት ያለው ጥናት ቢሰራ እኔም ሼር ማድረግም እስማማበት ሀሳብ ነው።
ተወያዮቻችን በጣም አመሰግናለሁ። ወደ መጨረሻው ሀሳብ የመፍትሄ ሀሳቦቹ ምን ይደረጉ የሚለው ላይ መጥተናል። እንግዲህ ቀደም እንዳልኩት አቶ ሳሙኤልን ከስልካችን ከተቋረጠ በኋላ በድጋሚ ማግኘት አልቻለም። እሳቸውን ብናገኝ ኖሮ የተሻሉ ይሆን ነበር። ከተቋማቸው አንጻር ያሉ የመፍትሄ ሀሳቦችም ያነሱልን ነበር ብዬ አስባለሁ። አቶ ግርማ እርስዎ ሀሳብ ምንድን ነው መደረግ ያለበት የሚለውን እናንሳ።
እኔ ሁልጊዜ እንደምለው ልጆቻችንን የሙስና ትግል ውስጥ ማሳተፍ አለብን ብዬ አምናለሁ። ልጆች የወላጆቻቸውን ገቢ የሚያውቁ አባ አማ ኬት አመጣሽ ይህን ገንዘብ ብለው የሚጠይቁ አድርገን ማሳደግ አለብን ብዬ አምናለሁ። ይሄ ደግሞ ከትምህርት ቤት መጀመር አለበት ብዬ ሁልጊዜ የምሰብከው ነው። ስለዚህ ይህንን እንደ እንትን እያቃላል ነው ማንሄድ ወደፊትም ትውልዱን ከእንደዚህ አይነት ብክለት የጸዳ አድርገን የምናሳድገው ከታች ከመሰረቱ ሲሆን ነው። ምክንያቱም አሁን ከላይ አካባቢ በምናይበት ጊዜ ገና ግራጁዌት ያደረገ ተማሪ ምን ስራ ሰራለው አይደለም የሚያስበው። እንዴት ነው መኪና የምገዛው ብሎ ነው የሚያስበው። እንዴት ነው ይገነጠላል ምናምን እዚህ ቦታ መንገብ ያለ ምን የተለየ የገቢ ምንጭ አለ ብሎ ነው የሚያስበው። ሶ እንደዚህ አይነት አስተሳሰቦችን ለመታገል መሰረታዊ ነጥቡ ቦታው ትምህርት ቤት ነው የሚለውን ነገር በዋነኝነት መያዝ ያስፈልጋል ብዬ አምናለሁ። ሌላው ደግሞ ህብረተሰቡ እንዲኝ እንዴት እና እንደዛ በሚልበት ጊዜ ምንም አይነት አደጋ እንደማይገጥመው ማረጋገጫ መስጠት ያስፈልጋል። እኔ ተልምዴ ማቀው ለምሳሌ እኔ የምመራው ተቋም በእንደዚህ አይነት ተጋላጭ ከሆኑ ተቋሞች አንዱ ነው። ግን ምንም የተለየ ነገር አድርገን አይደለም። እንደዚህ አይነት ነገር ሲገጥማችሁ በራችን ክፍት ነው፣ እኛ ጋር መምጣት ትችላላችሁ። በምትጠይቁት አገልግሎት ደግሞ ምንም ጉዳት አይደርስባችሁም ብለን ማረጋገጫ ለካስተመሮቻችን ስለሰጠን አገልግሎታችንን በሰላም እንሰጣለን ማለት ነው። ሶ ኃላፊዎች ሹመኞች ቢሮአቸውን ክፍት አድርገው እንደዚህ አይነት ነገር ሲመጣ መፍትሄ ሰጪዎች መሆን አለባቸው። ይህንን የሚያደርጉ ከሆነ ተገልጋዮች የሚጠጉበት ኃላፊ አቤት የሚሉበት ቦታ ካለ በአገልግሎቱን ገዝቶ መጠቀም ያለበት የመጠቀም ፍላጎት ያለው ዜጋ ይኖራል ብዬ አላምንም። ይሄ በወሳኝ መልኩ ይቀንሰዋል ብዬ አምናለሁ። ያው ቅድም አቶ ገብረ እግዚአብሔር እንዳለው ሱስ ያለበት የሰጠኸው እንዳቦ እኮ ተደብቆ ይልሳል። ስለዚህ የዚህ አይነቶቹ ብዙም ለሀገርም ለህዝብም አደጋ ናቸው የማይባል ደረጃ ማድረስ ይቻላል የሚል እምነት አለኝ። አመሰግናለሁ።
አሁን የማጠቃለያ ሐሳብ ከአቶ ግርማ ሰምተናል። የእርሶም እንደ መንግስት እንዳሉበትም ቦታ የፍትህ ሚኒስቴርም ስለሆነ የእርሶም የመፍትሄ ሐሳብ ምን መደረግ አለበት በሚል ጉዳይ ላይ የእርሶን ሐሳብ እንስማና ውይይታችን እናጠቃል።
እንግዲህ እኔ ያው እዚህ ላይ አንደኛ እንደ መፍትሄ ብዬ የምወስደው ደህንነት ማሸነፍ ነው ብዬ አስባለሁ። ይኔ ሙስና ምንጭ እና መንስኤ ደህንነት ነው። ደህንነት ውጤት ብቻ አይደለም፣ የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። ለምሳሌ ዓለም አቀፉ የጸረ ሙስና ጥብረት ትራንስፓረንሲ ኢንተርናሽናል አወጣው በተባለው ሪፖርት ቅድም ስንመለከተው የነበረው ከ180 ሀገሮች መካከል በመጨረሻ 180 ደረጃ ላይ የሰፈረችው ሶማሊያ ናት። ያው እቺ ሀገር ያለባት የእድገት ደረጃ ያለችበት የድህነት ደረጃ ያው ሁላችንም እናውቀው ነው። ሙስና ድሆች ሀገሮችን ያጠቃል፣ ድሃ ማህበረሰብን ያጠቃል። ከዚህ አንጻር ከድህነት ጋር መታገል፣ ድህነትን ማሸነፍ፣ ሙስናን የምንከላከልበት እጅግ በጣም ዝቅ የምናደርግበት መሳሪያ ነው ብዬ አስባለሁ። ከዚሁ ሪፖርት ሳንወጣ ያው ዴንማርክ በዝቅተኛው ሙስና ከሚፈጸምባቸው ሀገራት በዝቅተኛ ደረጃ ላይ የተቀመጠችው ዴንማርክ ነች። ያለችበት የእድገት ሁኔታ ሁላችንም እናውቀው። ሶ አንደኛ ሙስናን እንዴት ነው ማሸነፍ የምንችለው፣ እንዴት ነው መታገል የምንችለው መቀነስ የምንችለው የሚለው ድህነትን ማሸነፍ ብሎ፣ ሁለተኛ የፍትህ አካላት አጠቃላይ ያው ማጠናከር ነው። አጠቃላይ የምርመራ አቅማቸው መርማሪ ፖሊስ ከምርመራ አቅሙ ጋር ተያይዞ አሁን ሙስና ወንጀል መግቢያ ላይ እንደገለጽ ነው ውስብስብ ከባድ በተማሩ ፕሮፌሽናል በሆኑ ሰዎች በተጠላለፈ አፈጣጠም የሚከወን ወንጀል እንደመሆን መጠን ለዚህም ይመጥን ደግሞ የምርመራ ስልት ያስፈልጋል። ለዚህም ይመጥን ተከራካሪ ወገን ያስፈልጋል። ለዚሁ የሚመጥን ደግሞ ፍርድ ሰጪ ፍርድ ቤት ያስፈልጋል ብዬ አስባለሁ። ዘርፎር ፍትህ አካላት ሙስናን ለመታገል በሚያስችል ቁመና ላይ ለማስቀመጥ ማጠናከር ያስፈልጋል ብዬ አስባለሁ። ሶስተኛው ያው የህብረተሰብ ተሳትፎን ማጠናከር ነው። መጀመሪያ ህብረተሰቡ የሙስና ትግሉ ላይ የሙስና አስከፊነት ላይ የሙስና ህመም በሀገር ህልውና በህዝብ የሚያስከትለው ጉዳት የተለያዩ ግንዛቤ ማስጨበጫ መድረኮች እየተሰጠ ማህበረሰቡም የትግሉ አካል እንዲሆን ማድረግ። ድሮ እንትን የሚባል አባባል ነበር፣ ሲሾም ያልበላ ሲሻር ይቆጨዋል የሚለውና አንዳንዴ ዝም ብለና እንደዚህ አይነት ተረቶች አባባሎች ስታይ ማህበረሰቡም ይቀበለዋል። እንደ ሙስና ወንጀል የሚያስብል ስለሆነ ሙስናን በመታገል ረገድ ሙስናን በመጠየፍ ረገድ ማህበረሰቡም ንቁ ተሳታፊ ማድረግ ያስፈልጋል ብዬ አስባለሁ። ለጊዜው ያው እነዚህ በቂ ናቸው ብዬ አስባለሁ። እንደኔ በኩል
በጣም አመሰግናለሁኝ አቶ እግዚአብሔር። አድማጮቻችን ስትከታተሉት የቆያችሁት እንግዲህ የአሜሪካ ድምጽ ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ምንድን ነው በሚል እንግዶችን ጋብዞ ያደረገው ውይይት ነበረ። ሶስት እንግዶችን ጋብዘን ነው ሀሳባቸውን የሰጡ እንግዶችን እንደገና በድጋሚ ለማስታወስ ያክል አቶ ሳሙኤል ካሳሁን ትራንስፓረንሲ ኢትዮጵያ የተባለው ተቋም ዋና ዳይሬክተር ናቸው። አቶ ገርማ ሳይፉ ደግሞ የዜማን በመወከል የዜማ ፓርቲ ስራ አስፈጻሚ አባል ናቸው። እርሳቸውም ሀሳባቸውን አካፍለናል። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። ሶስቱንም እንግዶች በጣም ከልብ አመሰግናለሁ። በእርግጥ የአቶ ሳሙኤል ካሳሁን በሁለት ጉዳዮች ላይ ሀሳባቸውን ከሰጡን በኋላ ስልካቸው በመቋረጡና ከዛ በኋላ ደግመንም ለማስገባት ጥረት ባደረግንበት ሁኔታ ውስጥ ባለመሳካቱ ከዛ በኋላ መልሰን አላገኘናቸውም። ነገር ግን በሁለት ጉዳዮች ላይ ሐሳባችንን አንጸባርቀውልናል። ለነበረን ቆይታ እንግዶቻችንን በጣም በአሜሪካ ድምጽ አድማጮቻችን ስም ከልብ አመሰግናለሁኝ። ለሰጣችሁን ማሳብ እናመሰግናለን። እኛም በቀጣይ በሌሎች ጉዳዮች ላይ ሌሎች ረሰ ጉዳዮችን ዘን ምንመለስ ነሚሆነው አድማጮቻችን ይሄን ውይይት እየመረው አብራችሁ ከእናንተ ጋር ቆይታ ያደረኩት አስማማኝ ነው ነበርኩኝ። የስቱዲዮ የድምጽ ቅንብሩን ደግሞ ንጉሥ ታምሬ በአብሮን ነበር ቆይታ ያደረገው። አብራችሁ ስለነበራችሁ በጣም እናመሰግናለን። በሌላ ጊዜ በሌላ ረሰ ጉዳዮች ሌሎች እንግዶችን መጋበዝ ወደናንተ የሚመጣ ነሚሆነው። ለዛሬ ለነበረን ቆይታ ከልብ እያመሰግን በዚህ ሰናበታለሁ። መልካም ጊዜ ይሁንላችሁ።
በኢትዮጵያ የሙስና ይዞታና የደቀነው አደጋ በሚደረስ የተዘጋጀውን ተከታታይ ውይይት ነበር ያደመጣችሁት። አስማማው አየነውንና እንግዶቹን እናመሰግናለን። ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ይቀጥላል። በመቀጠል ደግሞ እንግዱ ወልዴ ሳምንታዊ የሙዚቃ ቃና ፕሮግራሙን ይዞ አብራችሁ ያመሻል። መልካም ጊዜ።
ጤና ስልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዶ ለነኝ እስከ 4 ሰዓት አብራችሁ ትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃናን የምንከፍተው I'll Be Around በተሰኘውና The Spinners በሚባል የቡድን ስማቸው በሚታወቁት አቀንቃኞች በተሰራው ቆየት ባለ ተወዳጅ ዜማቸው ነው። መሪ ዘፋኙ ባቢ ስሚዝ ይባላል። የፍቅር ጉዟችን ፍጻሜው ላይ ተመስልም ትንሽ ተፈጣሪ ያጠፋውምና ከደወልሽልኝ መልሼ እመጣለሁ ይላል ነው። There's no way. The Spinners, Bobby Smith, Marina Takanakanut, I'll Be Around, the Senus Vanachonaber. Yeah, Musica Canava Mekatel. ከአገር ውስጥ የመረጥኩላችሁ ደግሞ አግራዊ ዜማ ግጥምና ስልትን በዘመናዊ መልኩ የሚያቀርበውን ወጣቱን ሙዚቀኛ ጀምበሩ ደመቀ ነው። አዎ ጀምበሩ ደመቀ። አይፈራም ጋሜ ከሙላቱ አስታጥቄ ጋር የሰራው ነው።
ጀምበሬ የሚፈታተለውን እምድን ለመስታት የውስጤን ለመናገር የማላፈር ላይ ብርቱ ከሩቅ ከሚመለከቱ ሆኜ ድንገርቱ ለዘመኔ ወጣት ግን ይገርማል ኋላ ታሪኩ የሚመለከት ግን እሱ ምን ይላል የማይፈራው በነበረበት ጥሩ በከበረበት የአሁኑ ስመለከት ይታይኛል ብሮድ ድርግም ያለው ጭልም በታ በታ ቱ አይፈታ ወታ በታ ማለት ነው ነጋ ሲሉት ደግሞ ነፋይ ነጋ
ፈራም ጋሜ ጀምበሩ ደመቀ ነበር። አሸር ዴር ጎዝ ማይ ቤቢ ከአስር አመታት በፊት የግራሚ ሽልማት የነጠቀበት ዜማ ነው። የግጥሙ ደራሲ ሪኮ ላቭ የአሸርን የቀድሞ ፍቅረኛ ታሳቢ በማድረግ እንደጻፈው ተናግሯል። በፍቅር እውነተኛ ግንኙነትና መናበብ ካለ ቢለያዩ መልሶ መገናኘት የማይቀር ነው ባይ ነው አሸር።
Baby, yeah. I love the way that you be poking it out. give me something to feel alone. So please believe we gon' be twerking it out by the end of the night, baby. Ooh, we fading up like waterfalls. Your hair flows down to your waist. Can I get a taste, girl? No need to keep this, baby. I ain't ashamed. First time, every time we get together, baby, loving you feels better than anything.
አሸር ነበር ዴር ጎዝ ማይ ቤቢ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቀዳሚ ምሽት የሚቀርብላችሁ የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። Kiss and say goodbye the Manhattans በማን የማይሽረው ዜማቸው ነው። ሁለቱም ሌላ በተደራቢ በማፍቀራቸው መላእክት አለብን ይያለ ነው።
This has got to be the saddest day of my life. I called you here today for a bit of bad news. I won't be able to see you anymore because of my obligations and the ties that you have. We've been meeting here every day. And since this is our last day together, I want to hold you just one more time. When you turn and walk away, don't look back. I want to remember you just like this. let's just kiss and say goodbye.
I had to meet you here today. There's just so many things to say. Something I hate to do. We've been meeting here so long. I guess what began goes wrong. Please, darling, don't you cry. Let's just kiss and say goodbye. Many months have passed by. I'm gonna miss you.
Kiss and say goodbye. The Manhattans number. Kana Ikatlal. Sorry, Yemiro Didi Gagano. Ka wada wala ita.
Yeah.
ስቶሪ ዲዲ ጋጋ ነበር። ጥላሁን ገሰሰ የቆለኛ ልጅናት የሙዚቃ ቃና ወደ መጠናቀቁ ተቃርቧል። የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጥሮን ያዝ እንግዶ ወልደኝ ሰላም። የቆለኛ ልጅናት ወጣቷ ከሰሙ በታቻለው ቤቷ ከሰሙ በታቻለው ቤቷ የቆለኛ ልጅናት ወጣቷ ከሰሙ በታቻለው ቤቷ ከሰሙ በታቻለው ቤቷ
አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። ነገ ከምሽቱ 3 ሰዓት ላይ እስከምንገናኝ በሰላም ደሩ።